ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ።
ከሳምንቱ ዝግጅት ለዛሬ የመራረጥናቸውን ይዘን አብረናችሁን ቆያለን።
የፌዴራል ጠቅላይ ፍርድ ቤት አዲስ ፕሬዝዳንትና ምክትል ፕሬዝዳንት ተሾመለት።
ያላቸውን የአገር ውስጥና የውጭ ልምድ ታሳቢ ማድረግ ክብርት ወይዘሮ ማዕዛ አሸናፊ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ምክር ቤት ፕሬዝዳንትነት የተከበረው ምክር ቤት እንዲሾምልኝ በትህትና እጠይቃለሁ።
ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ሹመቱን ባጸደቁበት ወቅት ያሰሙት ንግግር ነው።
ሁኔታው ስራው ከባድ ነው። ነገር ግን ከኔ ከፍተኛ በዚህ አካባቢ ያላቸው ሰዎች እንዲኖሩ ስላሉ፣ ነገር ግን እኔም ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ከሀገር ውስጥ የሚሆን ከሀገር ውጭ ያለውን እውቀት በመጠቀም ለውጥ ለማምጣት ስላለ ብዬ ነው የማምነው።
አዲሷን ተሿሚ ወይዘሮ ማዕዛ አሸናፊን አነጋግረናቸዋል።
የአባ ጂፋር ቤተ መንግስት እድሳት ስምምነት ተፈረመ።
ፕሮጀክቱን ሁላችንም እንደምንፈልገው ያህል ይሄንን በጣም የምንኮራበት ግብረ ህንፃ ፈረንጆች አይደለም የሰሩልን፣ የኛው ወላጆች ናቸው የሰሩልን።
የፌዴራል ቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ ናቸው። ዘገባለን።
ወደ ጀርመን ፍራንክፈርት እናመራለን።
ግን አጠገቡ ያለውን የአዲስ አበባ ነዋሪያን በተለይም ድሃውን ህብረተሰብ ክፍል እስካሁን አላናገሩትም እና በዚህ ላይ የታሰበ ነገር ካለ
በየቦታ የሚካሄደው የህዝብ መፈናቀልና ግድያ እንዲቆም መንግስት አፋጣኝ ህጋዊ እርምጃ ተድ ያልቻለበት ምክንያት ምንድን ነው?
መፈናቀል መቼ ይቆማል ለተባለው አፈናቃዮች መፈናቀል ነውር መሆኑ ሲገባቸው
የፍራንክፈርት ኮሜርስ ባንክ አሬና ስታዲየም ፕሮግራም ላይ የተሳታፊዎች ጥያቄና የጠቅላይ ሚኒስትሩ ምላሽን ያደመጣችሁት ዝርዝር ዘገባ ይኖረናል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። የቀድሞዋ የህግ ባለሙያ ሴቶች ማህበር ፕሬዝዳንት ወይዘሮ ማዕዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ተሾሙ። አቶ ሰለሞን አረዳ ደግሞ ምክትል ፕሬዝዳንት ሆነው ተሾመዋል። የህዝብ ተወካዮች ምክር ቤት ባካሄደው ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡትን ሁለት እጩዎች ያጸደቀ ሲሆን እጩዎቹ ቃለ መሐላ ፈጽመው ሹመታቸውን ተቀብለዋል። ወይዘሮ ማዕዛ በፍርድ ቤቶች ዙሪያ ያሉትን ችግሮች እንደሚረዱና ይህን ለማሻሻልም ጠንክረው እንደሚሰሩ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር አላት።
ቀደም ሲል የፌዴራል ጠቅላይ ፍርድ ቤቱን በፕሬዝዳንትነት ይመሩ የነበሩት አቶ ዳኜ መላኩ ስልጣንና ኃላፊነታቸውን የመልቀቂያ ጥያቄ የያዘ ደብዳቤ አስገብተዋል። ምክትላቸውም አቶ ጸጋይ አስማማው ተመሳሳዩን አድርገዋል ተብሏል። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ጠቅላይ ፍርድ ቤትን በፕሬዝዳንትነትና ምክትል ፕሬዝዳንትነት እንዲመሩ ሁለት ሹመቶችን አቅርበው አጸድቀዋል። ለፕሬዝዳንትነት በእጩነት ያቀረቧቸው የወይዘሮ ማዕዛ አሸናፊን ትምህርት ዝግጅትና የስራ ልምድም ለምክር ቤቱ አቅርበዋል።
በአዲስ አበባ ዩኒቨርሲቲ በህግ ትምህርት የመጀመሪያ ዲግሪ ያገኙ፣ በአሜሪካ በሚገኘው ኬንታኪ ዩኒቨርሲቲ በዓለም አቀፍ ግንኙነት ሁለተኛ ዲግሪ ያላቸው፣ በስራ ልምድ በንግድ ሚኒስቴር የህግ ባለሙያ በመሆን ለረዥም ጊዜ ያገለገሉ፣ በከፍተኛ ፍርድ ቤት ዳኛ በመሆን ያገለገሉ፣ በሀገራችን የሴቶች መብቶች እንዲከበሩ የኢትዮጵያ የህግ ባለሙያዎች ሴቶች ማህበር እንዲመሰረት ከፍተኛ ሚና በመጫወት ማህበሩን በመስራችነትና በስራ አስፈጻሚ ዳይሬክተርነት ያገለገሉ፣ ያላቸውን የአገር ውስጥና የውጭ ልምድ ታሳቢ ማድረግ ክብርት ወይዘሮ ማዕዛ አሸናፊ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ምክር ቤት ፕሬዝዳንትነት የተከበረው ምክር ቤት እንዲሾምልኝ በትህትና እጠይቃለሁ።
አዲሷ ተሿሚ የኢትዮጵያ የህግ ባለሙያ ሴቶች ማህበር የቀድሞ ፕሬዝዳንት ወይዘሮ ማዕዛ አሸናፊ ቃለ መሐላ ፈጽመው ሹመታቸውን ተቀብለዋል።
ህግንና ስርዓትን መሰረት በማድረግ
ስራዬን ለመፈጸም ቃል እገባለሁ።
ወይዘሮ መዓዛ በህግ ባለሙያ ሴቶች ማህበር ፕሬዝዳንት በነበሩበት ወቅት ያከናወኑት ተግባር ድፍረት ወደ ተሰኘ ፊልም ጽሑፍ ተቀይሮም የሆሊውድ የፊልም ባለሙያዎችን ቀልብ ስቦ እንደነበር ይታወሳል። በተጨማሪም በሴቶች የተቋቋመው የእናት ባንክ አንዷ መስራችና አመራር ናቸው። ጠቅላይ ሚኒስትር አብይ ምክትል ፕሬዝዳንቱን አቶ ሰለሞን አረዳንም ለምክር ቤቱ አስተዋውቀዋል።
በህግ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪያቸውን በዓለም አቀፍ የኢኮኖሚ ህግ የማስተርስ ዲግሪ ከአምስተርዳም ዩኒቨርሲቲ፣ ሌላ ሁለተኛ ዲግሪያቸውን በህዝብ አስተዳደር ኤምፒኤ ከሃርቫርድ ዩኒቨርሲቲ፣ በዚሁ አሜሪካ በሚገኘው ሃርቫርድ ዩኒቨርሲቲ ሶስተኛ ማስተርሳቸውን በህግ ማስተርስ ዲግሪ ከሃርቫርድ በከፍተኛ ውጤት የተመረቁ፣ የስራ ልምዳቸው በፌዴራል ከፍተኛ ፍርድ ቤት ለረዥም ጊዜ በዳኝነት ያገለገሉ፣ በብዙ ዓለም አቀፍና ሀገር በቀል ተቋማት በሙያ ብቃታቸው የተመሰከረላቸው በመሆኑ ይህ ምክር ቤት መርምሮ የውሳኔ ሀሳቡን እንዲቀበለኝ በአክብሮት ጠይቃለሁ።
አቶ ሰለሞን ኃላፊነታቸውን በብቃት ለመወጣት ቃል ገብተዋል።
ህግና ስርዓትን መሰረት በማድረግ
ስራዬን ለመፈጸም
ቃል እገባለሁ።
ከዚህ ሹመት በኋላ ወይዘሮ መዓዛ አሸናፊን በስልክ አግኝቼ አነጋግሬያቸው ነበር። የጠቅላይ ፍርድ ቤት ፕሬዝዳንትነት ከፍተኛ ስልጣን ነው። ከዚያም በላይ ደግሞ በአሁኑ ወቅት ብዙ ችግሮች የሚነሱበት ኃላፊነትን የሚጠይቅ ቦታ በመሆኑ ሹመቱ ወደ እርሶ ሲመጣ እንዴት ተቀበሉት ብያቸው ነበር።
በሁለት ስሜት ነው የነበረኝ። የመጀመሪያው ደስ ነው ያለኝ፣ ለዚህ ለትልቅ ኃላፊነት መታሰቡ በጣም ደስ ነው ያለኝ። በሌላ በኩል ደግሞ ያንን ያህል እንዳልሹ የኃላፊነቱን ክብደትም ስለማውቀው ከትንሽ ሀሳብም ጋር ነው የመጣው ዜናው እና ለተወሰነ ጊዜም አንድ ሳምንት እንደዚህ ማሰብ ነበረብኝ። እዛ በኋላ ግን ያው ይሄ ሀገራችን ልዩ ሁኔታ ስነች በአሁኑ ጊዜ እና እንዲህ አይነት ምናልባት በእድሜ አንድ ጊዜ የሚመጣ አጋጣሚ ሲኖር መቀበል አለብኝ ወደሚለው ሄጄ ተቀብያዋለሁ። ግን አሁን በጣም ደስ የሚል ውሳኔ ማድረጌን ተገንዝቤያለሁ።
ጠቅላይ ፍርድ ቤት ብቻውን ጠቅላይ ፍርድ ቤት አይደለም፣ የፌዴራል ከፍተኛ ፍርድ ቤትን መጀመሪያ ደረጃ ፍርድ ቤትን ጭምር ነው የሚያስተዳድረው። የተወሳሰቡ ጥያቄዎች የሚነሱበት ለምሳሌ እንደ ሙስና፣ እንደዚሁም ደግሞ ፍትህ በአግባቡ አለማግኘት ቅሬታዎች የሚነሱበት ትልቅ አካል ነው እና እሱን በተመለከተ ከፍርድ ቤት አካባቢ ከዳኝነት አካባቢ ራቅ ብለው ቆይተዋል እና እንዴት ነው ሊመሩት ያሰቡት? ውይይት ያደረጉበት ሹመቱ ከመቀበሉ በፊት ሲቀርብልዎት ጥያቄው?
ትክክል ነው። ጥያቄው ሲቀርብልኝ ከተለያዩ የህግ ባለሙያዎች፣ የቅድሞ ዳኞች ጋር ከጠበቆችም ጋር ተነጋግሬያለሁ። እንዳልሽው ያለሁ ከፍርድ ቤት እውነት ነው። ነገር ግን እዚህ የዳኝነቱ የመሪነት ቦታ ትልቁ ስራ መሪነትን የመስጠት ጉዳይ ነው። እንደሚታወቀው እንግዲህ የጠቅላይ ፍርድ ቤት ፕሬዚደንት ስራ አንዱም ያው የዳኝነት ስራ በመሆኑ የዳኝነት ስራ አለበት። ከዛ ውጭ ግን የአስተዳደር፣ የዲፕሎማሲ እንደገና ደግሞ ከአስፈጻሚው ጋር ከህግ አውጪው ጋር መልካም ግንኙነት በመፍጠር የሚሰሩ በርካታ ስራዎች አሉ። ስለዚህ እኔ ፍርድ ቤት ከወጣ በኋላ የተለያዩ ስራዎችን ይሰርቻለሁ፣ ሀገር ውስጥም ይሁን በዓለም አቀፍ ደረጃ እና እነዚህ ያካበትኳቸው ልምዶች ይሄ እዚህ ቦታ ላይ አመራር ለመስጠት በጣም ይረዱኛል ብዬ ነው የማስበው እና ስለዚህ እንዳልሽው ቦታው ከባድ ነው፣ ብዙ ውስብስብ ጥያቄዎች አሉበት ነው። ነገር ግን አመራር ሰጥቼ ከሌሎች ጋር ተባብሬ ጠንካራ ፊልም ፈጥሬ ጉዞውን ጀምራለሁ ብዬ ነው።
ስለዚህ አሁን እንደተረዳሁት ከእርሶ ችግሮቹን ይረዷቸዋል፣ ችግሮቹን ያውቋቸዋል ማለት ነው?
አውቃለሁ። እኔ በኢትዮጵያ ውስጥ ነው የኖርኩት። ለእኔ ትልቅ አንድ ጥቅም ያለኝ ዓለም አቀፍ ድርጅት ብሰራም ከኢትዮጵያ አልወጣሁም በስራዬ እና ከህብረተሰቡ ጋር ነው የምኖረው። ህብረተሰቡ ውስጥ ነው ያለሁት። ከህግ ባለሙያዎች ጋር እገናኛለሁ እና አለኝ ጠቅላላ ግንዛቤ አለኝ። ይህንን ስልክን ዝርዝር ጉዳዮች የትኛው ጋር ነው ማነቁ ያለው፣ ምን አይነት ስርዓት ብንዘረጋ ነው መፍትሄ ልናገኝ የምንችለው፣ የተሰሩ ስራዎች መልካም ስራዎች ምንድን ናቸው የሚሉትን ግን ቁጭ በዝርዝር ማጥናት እና መረዳት ያስፈልገኛል። ምክንያቱም አዲስ መስሪያ ቤት ማንም ሰው ሲሄድ ችግሮቹ ምን እንደሆኑ ከቀድሞ መሪዎች ጋር መነጋገር ያስፈልጋል። ካሉት ያስረዘም ሆን ዳኞች ጋር በመወያየት ጉዳዩም ግን በጥልቀት መረዳት ያስፈልገኛል። ይሄ እንግዲህ 2-3 ሳምንት ሊያስፈልገው ይችላል እንደው ዝርዝር ሁኔታውን ለማወቅ።
ሌላው እንግዲህ እንዳልኩት የዳኞች ከሙስና ጋር በተያያዘ ከሚነሳው ችግር ፍትህ ለማግኘት የሚወስደው ጊዜ ከሱ ከሚነሳው ችግር በተጨማሪ በዳኞች በኩል ደግሞ በነጻነት የመስራት የዳኞች ነጻነት አለመጠበቅ እንደዚሁም የዳኞች አስተዳደር ጉባኤ የተወከሉት ለምሳሌ ዳኞች አንድ ዳኛ ብቻ መወከሉና በባለስልጣናት መያዙ የዳኞችን ነጻነት ይሻማል የሚል ቅሬታ ደግሞ ይሰማል። በዚህ በኩልስ ይሄ መረጃ አሎት? ይሄንን ጉዳይ ለመዳሰስስ ለመንካትስ ያሰቡት ነገር አለ?
የኃላፊነት ጥያቄ ሲቀርብልኝ የመጀመሪያው ውይይት ያደረግኩት ከኃላፊዎች ጋር የዳኝነት ነጻነት ኢትዮጵያ ውስጥ ለማምጣት መስራት መቻሌን ነው ማረጋገጥ መጀመሪያ የፈለግኩት። ይሄንን አሁን ያለው የመንግስት አመራር ፍላጎቱን በሆነ ጥርጣሬ አልነበረኝም። ምክንያቱም እኔ ነጻ ሰው ነኝ፣ የትኛው ፖለቲካ ወገንተኝነት የለኝም። ስለዚህ እኔ እንደዚህ ኃላፊነት ስጠየቅ ፍርድ ቤቱ ነጻ ፍርድ ቤት እንዲገነባ ኃላፊዎቹ ህዝብ ተወካዮች ምክር ቤትን ጭምር ዛሬ ባደረገው ውሳኔ አረጋግጠውልኛል። ከዛ ውጭ በግል ካረኩት ውይይት ሌላ ትላንትና ጠቅላይ ሚኒስትር ዶክተር አብይ አህመድ ፍራንክፈርት ባደረጉት ንግግር ነጻ ፍርድ ቤት ማቋቋም ትልቁ ራዕያቸው የመንግስታቸው ራዕይ እንደሆነ ገልጸዋል። ዛሬን ፓርላማ ምንና የዳኞች አስተዳደር ጉባኤ አወቃቀሩ ምን ይመስላል? ተግባሩ ምንድን ነው? በምን መልኩ ቢሻሻል ነው ወደ ፈለግነው ፍትህን ወደ ህዝብ ለማድረስ የምንችለው የሚለው ሁሉ እንግዲህ የሚታዩ ናቸው ማለት ነው። እና ይሄ የጋራ ራዕይ ካለ አስፈላጊ እርምጃዎች ሁሉ በሂደት ይወሰዳሉ። መሻሻል ያለባቸው እርምጃዎች ሁሉ ይወሰዳሉ ማለት ነው። መሻሻል አስፈላጊ የሚሆኑ እርምጃዎች ይወሰዳሉ ማለት ነው።
እንግዲህ ዛሬ ለሀገር ውስጥ መገናኛ ብዙኃን አጭር በሰጡት ቃለ ምልልስ በህግ አምላክ የሚለው አባባል የሚከበርበትን የፍትህ ስርዓት ለመገንባት እንግዲህ እንሰራለን ብለዋል እና ምን ማለት ነው? እስቲ ለእኛም ለአድማጮቻችን ያብራሩልን እሱን በተመለከተ።
አዎ እዛ ኢንተርቪው ላይ እንዳልኩት እኔ ድሮ በማድግበት ጊዜ የህግ አምላክ ሲባል ከፍተኛ ክብደት ነበረው። ሰዎች አንድ ሰው የህግ አምላክ ሌላውን ሲል መንገድ ላይ እንኳን ይቆማሉ። ያ ምንድን ነው? የህግን የበላይነት ላይ ህዝቡ ከፍተኛ አመኔታ ነበረው። አሁንም የኢትዮጵያ ህዝብ ህግ ወዳጅ ነው፣ ህግ አክባሪ ነው። ነገር ግን ፍትህ ሊደርስ ስላልቻለ ወደ ህዝቡ ህግ ላይ ያለው እምነት በመጠኑም ቢሆን እየተቀነሰ እየተሸረሸረ መጥቷል። እዛው ኢንተርቪው ላይ እንዳልኩት እንግዲህ ህግ ወረቀት ላይ ብቻ መሆኑ በቂ አይደለም። ህግን ተግባራዊ የሚያደርገው መጨረሻ ላይ ፍርድ ቤት ነው። አንድ ሰው በመንግስት አካል ቢበደል ወይንም ደግሞ በሌላ ግለሰብ ቢበደል መጨረሻ ላይ መፍትሄ የሚያገኘው ከፍርድ ቤት ነው። ፍርድ ቤቶች ደግሞ የተቀላጠፈ ፍትህ፣ ፖለቲካ ጫና እንዲሁም ደግሞ ከሙስና የጸዳ ፍትህ መስጠት ካልቻሉ ህግ ራሱ ትርጉሙን ያጣል ማለት ነው። እና በዚህ ምክንያት እንግዲህ የህግና የፍትህ ግንኙነትንም ህዝቡ እንደገና በአዲስ መልክ እንዲረዳውና ይሄ ግንኙነቱ ትርጉም እንዲያገኝ እንሰራለን ብዬ ነው የማስበው።
እንግዲህ ወይዘሮ መዓዛ፣ ጠቅላይ ሚኒስትር አብይ አህመድ አዲሱን ካቢኔያቸውን ከማቋቋም ጀምሮ ሴቶችን የመሾም ሴቶችን ወደ አመራር ቦታ የማምጣት አካሄድ የፈጠረው እድል ነው ወይስ እርስዎ ብቃት አለኝ ይሄንን ቦታ መምራት እችላለሁ እንዳሉት በህግ አምላክ ተብሎ ሰዎች የሚቆሙበትን ህግ የተረጋገጠበት የሚቀርፍበትን ወይም የፍትህ ስርዓቱ የሚሻሻልበትን ስርዓት የመገንባት አቅም አለኝ ብለው ያስባሉ?
እኔ በቂ ልምድ በቂ አቅም አለኝ ብዬ አምናለሁ። ጠበቅብኝን ለመፈጸም ሁኔታው ስራው ከባድ ነው። ነገር ግን ከእኔ ከፍተኛ ልምድ በዚህ አካባቢ ያላቸው ሰዎችን ሊኖሩ ይችላሉ። ነገር ግን እኔም ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ነገር ከሀገር ውስጥ የሚሆን ከሀገር ውጭ ያለውን እውቀት በመጠቀም ለውጥ ለማምጣት እንችላለን ብዬ ነው የማምነው። የህግ ባለሙያዎች ሀገር ውስጥ ያሉትን በሀገራችን ባለው የፍትህ ሁኔታ ባለው ጉድለት ብዙ የሚቆጩ ናቸው። ብዙ ሰው አስተዋጽኦ ለማድረግ ይፈልጋል። ስለዚህ ያንን የማስተባበርና የዛንብሎ አቅም የመጠቀም የአመራር አቅም ስላለኝ በራሴ በሙሉ እምነት አለኝ ኃላፊነት እወጣዋለሁ።
አመሰግናለሁ። ወይዘሮ መዓዛ፣ የመጀመሪያ ቀን ላይ ነው ያገኘኑት። እርስዎም እንደጠቀሱት ደግሞ በጣም ብዙ ጉዳዮች እንደሚጠብቁዎት ተናግረዋልና መልካም የስራ ዘመን እያልን በቀጣይ ደግሞ ምን አከናወኑ ምን ሰሩ ብለን ጠብቀን መልሰን እንደውላለን። መልካም የስራ ጊዜ ሁንሎት። እንዳሉት በህግ አምላክ ሲባል የሚቆምበት ጊዜ እናያለን ብለን ተስፋ እናደርጋለን።
በጣም አመሰግናለሁ።
የአባ ጅፋር ቤተ መንግስት እድሳት ስምምነት ዛሬ ተፈረመ። እድሳቱ በአሜሪካ መንግስት ድጋፍ የሚከናወን ሲሆን ስምምነቱ በኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣንና በወርልድ ፈንድ መካከል የተፈረመ ነው። በኢትዮጵያ የአሜሪካን አምባሳደር ማይክል ሬነር የአባ ጅፋር ቤተ መንግስት የኢትዮጵያ ስልጣኔ ማሳያ መሆኑን ተናግረዋል። አምባሳደር ማይክል በጅማ የተለያዩ ቦታዎችን ጎብኝተዋል። ወጣቶችም ጋር ተወያይተዋል። ሙክታር ጀማል ከስፍራው ዘርዘር ያለ ዘገባ አድርሶናል።
በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር በጅማ ባካሄዱት ጉብኝት አሜሪካን ኮርነር የሚባለውን በጅማ የሚገኝ ቤተ መጽሐፍትን በመጎብኘት እዛ ውስጥ ያሉትን ወጣቶች ተሰጥኦና እንቅስቃሴያቸውን አበረታተዋል። በመቀጠልም በጅማ ዩኒቨርሲቲ በነገይቷ ኢትዮጵያ ሀገር ግንባታ ላይ የወጣቶች ሚና በሚል ርዕስ አምባሳደር ማይክል ሬነር ሰፊ ንግግር አድርገዋል። በንግግራቸው ውስጥም ወጣቶች የበለጠውኑ ጠንክረው ሰርተው ሀገር ለመለወጥ ድርሻ እንዳላቸውና ይህንንም ለማድረግ እንዲነሳሱ ለወጣቶች ጥሪ አቅርበዋል። ይህን ተከትሎ በውይይቱ ላይ የተሳተፉ የጅማ ዩኒቨርሲቲ ተማሪዎችም ለአምባሳደር ማይክል ሬነር መንግስታቸው ኢትዮጵያን በሀሳብና በእውቀት ሽግግር ሊደግፍ እንዲችል ጥሪያቸውን አቅርበዋል።
ኢትዮጵያ ፓርቲሲፔሽን ኦር ሮል ኦፍ ኬሮስ ኢዝ ቨሪ ሃይ ሶ ዋት ዩ አድቫይዝ to keep this change online or on a positive way for our heroes.
በኢትዮጵያ ይሄንን ለውጥ ለማምጣት ወጣቶች ትልቅ አስተዋጽኦ አበርክተዋል። ይሄንን ለውጥ ወደ መንገድ አስገብቶ የተሻለ ለመገንባት ኢትዮጵያ ምን ያስፈልጋታል ብለው ነው እርሱ አምባሳደርኛን የሚመክሩን። የወጣቶቹ አስተዋጽኦ ከዚያ አንጻርስ እንዴት ነው መቃኘት ያለበት ብሎ ነው የጠየቀው።
አምባሳደር ማይክል ሬነርም የተነሳው ጉዳይ ትክክል መሆኑን አንስተው በተለይ በአሁን ጊዜ ለውጥ ውስጥ ያለችዋን ኢትዮጵያን ለመደገፍ መንግስታቸው በትጋት እንደሚሰራም ተናግረዋል።
እኛም በስራው ውስጥ አለን። የዩናይትድ ስቴትስ ምሁራን በኢትዮጵያ ዩኒቨርሲቲዎች ውስጥ እንዲያስተምሩ የምናመጣበት መርሃ ግብር አለ። የኢትዮጵያን ምሁራን ወደ ዩናይትድ ስቴትስ የምንወስድበትም የልውውጥ መርሃ ግብር አለ። ከመካከላችሁ በዚያ መርሃ ግብር ውስጥ የተሳተፋችሁ ያላችሁ ይመስለኛል። እስካሁን ያልተሳተፋችሁም በቅርቡ ትሳተፋላችሁ የሚል ተስፋ አለኝ። ብዙ መስራት እንዳለብን ብዙዎቻችን እንስማማለን ብዬ አስባለሁ። የዶክተር አብይ ራዕይ ወደ እውንነት እንዲመነዘር ለኢትዮጵያውያን በተለይ ደግሞ ለወጣት ኢትዮጵያውያን ችግሮች መሰረታዊ ምክንያቶች መፍትሄ ለማግኘት ማድረግ የምንችለውን ሁሉ ማድረግ ይኖርብናል።
ጅማ ዩኒቨርሲቲ ይህንን አይነት ውይይት ማዘጋጀት ያስፈለገው ወጣቶቹ በለውጥ ውስጥ ትልቅ አስተዋጽኦ ሲያበረክቱ እንደ መቆየታቸው መጠን አሁንም የሀገር ግንባታ ላይ የራሳቸውን አሻራ እንዲያስቀምጡ ተፈልጎ መሆኑን የጅማ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ፍቅሬ ለሜሳ ለአሜሪካ ድምፅ ተናግረዋል።
ምክንያቱም እንደ ሀገራችን አብዛኛው ዜጋ ወደ 70% የሆነው ወጣት ነው። እነዚህም ደግሞ ብዙዎቹ ትምህርት ቤት ላይ ነው ያሉት እና የዚች ሀገር እጣ ፈንታ እነዚህ ላይ የተመሰረተ ነው ማለት ነው። ያ ከሆነ ደግሞ የተለያዩ ልምዶች መቀሰም አለባቸው በወጣቶች። ስለዚህ ሌሎች ሀገሮች ልምድ ምን ይመስላል አሜሪካ ወጣቶች ምንድን ነው የሚሰሩት? አገሪን ትራንስፎርም ከማድረግ አንጻር ወደፊት ለማሳደግ ከሚደረገው እንቅስቃሴ አንጻር ምን መሆን አለበት የሚለውን አምባሳደሩ ልምዳቸውን ተማሪዎቻችንና ሰራተኞቻችን እንዲሼር እንዲያደርጉ ነበር ማለት ነው።
አምባሳደር ማይክል ሬነር ወደ ጅማ ከመጡበት አንደኛው ሌላኛው የጅማ አባ ጅፋር ቤተ መንግስት ጥገናን በተመለከተ ከእድሜው ብዛት እርጅና ተጫጭኖት አደጋ ላይ እየወደቀ ነው እየተባለለት ያለው የአባ ጅፋር ቤተ መንግስት በአሜሪካ መንግስት ድጋፍ የቅርስ እደሳ ብቃትና ዕውቀቱ ባላቸው ባለሙያዎች ተደግፎ ጉዳዩ እንዲከናወን አምባሳደሩ ይህንን መክፈቻም ለማድረግ ወዲህ መምጣታቸውን የጅማ ከተማ ከንቲባ አቶ መክዩ ማመድ ነግረውኛል።
በአሜሪካን ድጋፍ በጅማ ከተማ የሚሰሩ የተለያዩ ፕሮጀክቶች አሉ። ለምሳሌ ቤተ መጻሕፍቶች አሉ። እንዲሁም በጤና በሲዲሲ በሆስፒታል ዙሪያ ላይ የሚሰሩ ነገሮች አሉ። የበለጠ ደግሞ በቀጣይ የምንሰራቸው ስራዎች አሉ። በጤና በትምህርትና እንዲሁም በወጣቱ አካባቢ ላይ የምንሰራቸው ስራዎች አሉ። በዚህ ጉዳይ ላይ ሰፊ ውይይት ለማድረግና በዚህ ላይ አንድ መግባባት ላይ መድረስ ይህን ሁለት ዓላማ ይዞ ጅማ ለጉብኝት ይገኛሉ ማለት ነው።
የዚህን ጥንታዊ ቤተ መንግስት እድሳትን በተመለከተ የዓለም ቅርሶች ፈንድ ባለሙያዎች ተሳትፈውበት ጉዳዩን እንደሚከውኑ ተነግሯል። ይህንን ለማካሄድ መንግስታዊ ያልሆነው በአሜሪካ ሀገር የሚገኘው ወርልድ ፈንድ የሚባል ድርጅት ከኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ጋር በመሆን እንደሚያከናውነው በዛሬው ዕለት የስምምነት ፊርማ ተካሂዷል። የአባ ጅፋር ቤተ መንግስት እድሳ ስምምነት ውሉን የተፈራረሙት የፌዴራል ቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታና ከወርልድ ፈንድ በኩል ደግሞ ሚስተር ስቴቨን ቤትል ናቸው። አቶ ዮናስ ይህንን እድሳት ለማከናወን በቂ አስፈላጊ የሆኑ ጥናቶች በሙሉ እየተከናወኑና ያለቁ መሆኑን ጠቅሰው እንደ ሀገር ቅርሶቻችንን አድሰን የአባቶቻችንን ስምና ታሪክ መጠበቅ ግዴታ ይኖርብናልም ብለዋል።
ፕሮጀክቱን ሁላችንም እንደምንፈልገው ያህል ይህንን በጣም የምንኮራበት ግብረ ህንፃ ፈረንጆች አይደለም የሰሩልን፣ የእኛው ወላጆች ናቸው የሰሩልን። ስለዚህ የእኛ ሚና ከማንም በላይ ትልቅ ሊሆን የሚገባው ክብራችንንም ጭምር ለማስቀጠል ነው። ይሄ ህንፃ በጣም አምሮበት ግን ፈረንጅ ነው የሚሰራው ከተባለ ልጆቻችን የሚኮሩበት ሳይሆን የሚያፍሩበትን ታሪክ ነው የምናስቀምጥላቸው። ስለዚህ ይሄ ስራ ሲሰራ እኛ ጋ የሌለ ሙያ ከሆነ ከየትኛውም የዓለም ጥግ ባለሙያ እናመጣለን እንጂ እኛ እጃችንን አጣምረን ሌሎች ሲሰሩልን ለምረቅ አይደለም ተመልሰን የምንመጣው።
የአባ ጅፋር ቤተ መንግስት ክነሂ ህንፃን በተመለከተ ከፍተኛ አድናቆት ያነሱት በኢትዮጵያ የአሜሪካው አምባሳደር ማይክል ሬነር ሁላችንም ታሪካችንን የማቆየትና የመንከባከብ ግዴታ አለብን ብለዋል። የአባ ጅፋር ቤተ መንግስትም ታሪካዊነቱ ዘመን የማይሽረውና እልፍ አላፍ መሆኑንም አምባሳደር ማይክል ሬነር አንስተዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከጅማ።
ወደሚቀጥለው ዘገባችን እናልፈው። ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ በተለያዩ የአውሮፓ ሀገሮች ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ጋር ኢትዮጵያ ውስጥ ባሉ የማህበረሰቡ ጉዳዮች ላይ ጥያቄና ምላሽ አካሂደዋል። በትላንትናው ምሽት ለዛሬ ዘንድ እንደምንመለስ ቃል በገባነው መሰረት ለዛሬ ሁለተኛውን ክፍል ይዘናል። ጽዮን ግርማን ያስተናዳቸው።
ጠቅላይ ሚኒስትር አብይ አህመድ በጀርመን ፍራንክፈርት አሬና ስታዲየም ከኢትዮጵያውያንና ትውልደ ኢትዮጵያ የአውሮፓ ነዋሪዎች ጋር ባደረጉት ውይይት ከተለያዩ ማህበረሰብ ተወካዮች ብዙ ጥያቄዎች ቀርበውላቸው ነበር። ጥያቄዎቹ ኢትዮጵያ ውስጥ ባሉ ወቅታዊ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ የአየር ንብረት ጉዳይንም ጭምር የዳሰሱ ነበሩ። የአካባቢያዊና ከምስራቅ አፍሪካ ሀገራት ጋር ያሉ ግንኙነቶችን በተመለከተም ጥያቄዎች ተነስተዋል። ተደጋግመው የተነሱትና ትኩረት የተደረገባቸው ጥያቄዎች በሀገሪቱ ውስጥ ያሉ የእርስ በርስ ግጭቶች፣ መፈናቀል፣ የብሔርና የአንድነት አነጋጋሪ ጉዳዮችም ነበሩ።
ከሰላም ማረጋገጫ ዲሞክራሲያዊ መሳሪያዎች አንዱ የህግ የበላይነትን ማስከበር ሲሆን ይህን ለማድረግ ምን እርምጃዎች ለመውሰድ አቅደዋል?
አቶ አፈወርቅ ተፈራ የተባሉ የኢትዮጵያውያን ውይይትና ትብብር መድረክ እንደተወከሉ የተናገሩ ግለሰብ ካቀረቧቸው ጥያቄዎች የተወሰነውን ክፍል ቀንጨብ አድርጌ ነበር ያስደመጥኳችሁ። በሀገሪቱ የህግ የበላይነት መከበር አስፈላጊነትን ያስገነዘበ ጥያቄም ተነስቶ ነበር።
ከሰላም ማረጋገጫ ዲሞክራሲያዊ መሳሪያዎች አንዱ የህግ የበላይነትን ማስከበር ሲሆን ይህን ለማድረግ ምን እርምጃዎች ለመውሰድ አቅደዋል?
የተቋማት ገለልተኝነትም ተጠይቋል። በአገሪቱ ውስጥ በአሁን ወቅት እየተለመደ የመጣ ነው የተባለ የደቦ ፍትህም ተነስተዋል። ስዊዘርላንድ ከሚኖሩ ኢትዮጵያውያን መላካቸውን የገለጹት አቶ ንጉሱ ለገሰ ብዙ ጥያቄዎችን አንስተዋል።
በአሁኑ ጊዜ በህዝባችን ላይ በተለያዩ ኃይሎች እየተካሄደ ያለው የወከባ የመፈናቀልና አልፎ አልፎም የግድያ ሁኔታ በአስተማማኝ ሁኔታ የሚቆመው መቼ ነው?
ከቤልጅየም የመጡት ህሊና በለጠም የተባሉ ከውጭ ሀገር ወደ አገር ውስጥ ከገቡ ድርጅቶች ጋር ስለተደረጉ ስምምነቶች ጠይቀዋል።
የትጥቅ ትግልን አማራጭ ይዘው ይታገሉ ከነበሩ የተለያዩ ድርጅቶች ጋር ያደረጋቸዋቸው ስምምነቶች በምን መርሆችና መግባባቶች ላይ የተመሰረቱ ናቸው? እና ከኤርትራና ከሌሎች መካከለኛው ምስራቅ ሀገራት በምን አግባብና የውጭ ግንኙነት ፖሊሲ ነው ኢትዮጵያ ብሔራዊ ጥቅሟን የምታራምደው?
የኔዘርላንዱ አቶ ስራፊል ደግሞ የለውጡን ቀጣይነት የተመለከተ ጥያቄ አንስተዋል።
የተገኘው ለውጥ አስማኝና ዘላቂ እንዲሆን ለማድረግ እንዲሁም ተቋማዊ መሰረት እንዲኖረውም
የተለያዩ ክልሎችና ከተሞች ጉዳይ በስም እየተጠቀሱ ተነስተዋል፣ ተዳስሰዋል። አዲስ አበባም አልተረሳችም።
የአዲስ አበባ ከተማ ባለቤትነት ጥያቄ ከመቼውም በላይ በአንዳንድ ብሔርተኛ ድርጅቶች ጎልቶ እየተሰማ ነው። መንግስት እስካሁን ስለ አዲስ አበባ ባለቤትነት ጥርት ያለ አቋም አላሰማም። በተጨማሪም አዲስ አበባ ራሱን በራሱ የማስተዳደር ህጋዊ መሰረት ያለው የከተማ ምክር ቤት አባል ያልሆኑ ፖለቲከኞች ሲሾሙ ይታያል። ይህ ሁኔታ ችግሩን ይበልጥ አያሳስበውም ወይ? የእርስዎ መንግስት የአዲስ አበባን ባለቤትነት በተመለከተ ያለው ቁርጥ ያለ አቋም ምንድን ነው?
ጠቅላይ ሚኒስትር አብይ ውይይት ሲያደርጉ የረሱት ማህበረሰብ ክፍል አለም ተብለዋል።
የተለያዩ ህብረተሰብ ክፍሎችን እንዳወያዩ ይታወቃል። ነገር ግን አጠገቡ ያለውን የአዲስ አበባ ነዋሪያን በተለይም ደሃውን ህብረተሰብ ክፍል እስካሁን አላናገሩትም እና በዚህ ላይ የታሰበ ነገር ካለ?
ጠቅላይ ሚኒስትሩ በጥያቄዎቹ ላይ ምላሽ ሰጥተውባቸዋል። ችግሮችና ፈተናዎች እንዳሉም አረጋግጠዋል። ግን ደግሞ እንሻገራቸዋለን ሲሉ ተስፋ ሰጥተዋል። እርሳቸው ስልጣን ላይ ከወጡ ጊዜ ጀምሮ ችግሮች መበራከታቸውን መነሳቱን በተመለከተም
በአሁኑ ወቅት ሰላም የለም፣ በተለይ እርሶ ከመጡ በኋላ እዚህም እዚያም ችግር በስቷል የሚልና አያይዘውም የህግ የበላይነትን ጉዳይ አንስተዋል። እውነቱን ለመነጋገር ኢትዮጵያ ከ7-8 ወር በፊት በተለያየ ፖኬት ያለ ችግር ሳይሆን እንደ ሀገር ከፍተኛ መናጥ ውስጥ የወደቅንበት እንደ ሀገር መቀጠላችንም አሳሳቢ የሆነበት ጊዜ ነበር። ዛሬን በምንም መመዘኛ ከዚያ ጊዜ ጋር እንዳታመሳስሉት፣ በብዙ እጥፍ እንሻላለን። በእርግጥ የዛሬው ይብሳል ብለው የሚናገሩ ሰዎች እንዳሉ አውቃለሁ። የዛሬው አይብስም፣ የነገው ደግሞ እጅግ የተሻለ ይሆናል።
በሀገሪቱ የህግ የበላይነት ማረጋገጥን በተመለከተ በሰጡት ምላሽ ደግሞ
በአጭር ቋንቋ የህግ የበላይነት ይረጋገጣል፣ ብዙ ታግሳችኋል፣ አሁን ጥቂት ቀን ታገሱ።
መፈናቀል መቼ ቆማል ለሚለው ጥያቄ ምላሽ ነበራቸው።
መፈናቀል መቼ ቆማል ለተባለው አፈናቃዮች መፈናቀል ነውር መሆኑ ሲገባቸው ነው። አንድን ብሔር አንድን ቡድን ማፈናቀል ብቻ ሳይሆን ፈንጋዮችና አፈናቃዮች ካሉ ሚስቶቻቸውንም ገፍትረው ከቤታቸው ማውጣታቸው ስለማይቀር ማዕቀፍ እንጂ መገፍተር የማያዋጣ መሆኑን በተደጋጋሚ በማስተማር ሲቀየር ይቆማል።
አድማጮች፣ ጠቅላይ ሚኒስትር አብይ ወቅታዊና አንገብጋቢ ናቸው ባሏቸው ጥያቄዎች ላይ የሰጡትን ምላሽና አጠቃላይ የውይይቱን ይዘት የሚዳስስ ቀጣዩን ፕሮግራም ቅዳሜ ምሽት ይጠብቁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔ መስታወት አራጋው ነበር።
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሮ ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Kun